ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ።
በቃ በቴክኖሎጂ ዓለም ላይ አለ የሚባል ቴክኖሎጂ ላይ የሚሰሩ ወይንም አለ የሚባል ትላልቅ ድርጅቶች ላይ የሚሰሩ ቅድም እንዳልኩት ትውልድ ኢትዮጵያዊ ኢትዮጵያዊ ወይንም ፍሬንድስ ኦፍ ኢትዮጵያ
በርናር ላውሬንዲዩም ነው የሰማናቸው። የቴክኖሎጂ ጉዳዮች ከፍተኛ አማካሪ ሲሆኑ ኢትዮጵያንስ ኢንቴክ የተሰኘ ንቅናቄን ከመሰረቱት መካከልም አንዱ ናቸው። ቆየት ብለን ሰፋ ያሉ ሀሳቦቻቸውን እናዳምጣለን።
በጋሸና ግንባር የአርቢትን፣ የአቀትን፣ የዳቦና የጋሸና ከተሞችን ነጻ አውጥቷል።
ዶክተር ለገሰ ቱሉ ናቸው። የኢትዮጵያ መንግስት በትግራይ ኃይሎች ላይ ድል እየተቀዳጀ እንደሆነ አስታውቋል። ይህን የተመለከተ ዘገባን በምሽቱ ይደመጣል። እኚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለሁ። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች እንስማ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። የተባበሩት መንግስታት የዓለም ድርጅት እርዳታ የጫኑ ከ150 በላይ የጭነት ተሽከርካሪዎች መቀሌ መድረሳቸውን አስታውቋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ ትላንት በሰጡት መግለጫ ድርጅቱ ከ5.2 ሚሊዮን በላይ የሚሆነው የትግራይ ሕዝብ የሚያስፈልገውን መጠነ ሰፊ እርዳታ በየለቱ እየላከ መሆኑን አስታውቀዋል። በአካባቢው ባለ ግጭት ምክንያት ወደ አንድ ወር ለተጠጋ ጊዜ ወደ ትግራይ የሚያስገባው መንገድ ተዘግቶ የቆየ መሆኑን ያስታወሱት ቃል አቀባዩ በአማራ ክልልም በደሴና ኮምቦልቻ ለሚገኙ 100,000 ተፈናቃዮች ባለፈው ሳምንት የምግብ እርዳታ መከፋፈሉን ተናግረዋል። በሚቀጥሉት ሳምንታት ውስጥ የዓለም ምግብ ድርጅትና አጋሮቹ ወደ 450,000 ለሚደርሱ ሰዎች የምግብ እርዳታ የሚያቀርቡ መሆኑንም ቃል አቀባዩ አስታውቀዋል። ባለፈው ወር በኒጀር በተደረገ የተቃውሞ ሰልፍ ላይ የፈረንሳይ ጦር ወደ ተቃዋሚ ሰልፈኞች ተኩሰዋል የሚለውን ውንጀላ የፈረንሳይ ጦር ቃል አቀባይ አስተባብለዋል። በቀጠናው በከፍተኛ ሁኔታ የሚንቀሳቀሱ እስላማዊ ወታደራዊ ቡድኖችን ለመዋጋት የአፍሪካ ሀገራት እያደረጉ ያሉትን ጥረት ለማገዝ የተላኩትን የፈረንሳይ ወታደሮችን በመቃወም እየተደረጉ ያሉ ሰልፎች በአፍሪካ ሳህል የምትገኘው ኒጀር የደህንነቷ ሁኔታ የበለጠ እንዲያሽቆለቁል አድርጎታል። በፈረንሳይ ላይ የሚካሄደው ተቃውሞ የተቀሰቀሰው የፈረንሳይ ወታደሮች ከእስላማዊ መንግስትና አልቃይዳ ጋር ግንኙነት አላቸው የሚል ሀሰተኛ ወሬ በኢንተርኔት አማካኝነት በመሰራጨቱ ሲሆን የተወሰኑት የፈረንሳይ ወታደሮች በቀጠናው እንዲዋጉ ከተላኩ ከ10 ዓመት በላይ አልፏቸዋል። የኒጀር ባለስልጣናት 2 ተቃዋሚ ሰልፈኞች መገደላቸውን ያስታወቁ ሲሆን 16 ደግሞ ቆስለዋል። የዓይን እማኞችም የፈረንሳይ ወታደሮቹ ወደ ሰልፈኞች ሲተኩሱ ማየታቸውን ለፈረንሳይ ቴሌቪዥን በሰጡት ቃል ተናግረዋል። የፈረንሳይ ጦር አዛዥ ቃል አቀባይ የሆኑት ኮሎኔል ፓስካል ኢያኒ ግን የፈረንሳይ ወታደሮች ወደ ህዝቡ አልተኮሱም፣ አመፀኛ ተቃዋሚዎቹን ለማስቆም ወታደሮች የተኮሱት ከህዝቡ በላይና ፊት ለፊት ነው በማለት ምላሽ ሰጥተዋል። ኦሚክሮን በተሰኘው አዲሱ የኮሮና ቫይረስ ዝርያ የተያዘ የመጀመሪያው ሰው በዩናይትድ ስቴትስ ካሊፎርኒያ ግዛት መገኘቱን የሀገሪቱ የጤና ባለሙያዎች ትላንት አስታውቀዋል። ቫይረሱ የተገኘበት ሰው ከደቡብ አፍሪካ ወደ ዩናይትድ ስቴትስ የተመለሰው ህዳር 13 ቀን ሲሆን ቫይረሱ እንዳለበት የታወቀው ሰኞ ዕለት መሆኑን የሀገሪቱ ከፍተኛ የተላላፊ በሽታዎች አዋቂና የፕሬዚዳንት ጆ ባይደን የጤና አማካሪ ዶክተር አንቶኒ ፋውቺ ተናግረዋል። ግለሰቡ ቀላል የኮሮና ቫይረስ ምልክቶች እንደታየበትና ራሱን አግሎ መቀመጡን እንዲሁም ከህመሙ እያገገመ መሆኑን ዶክተር ፋውቺ ተናግረዋል። ፋውቺ አክለው ግለሰቡ ሙሉ ለሙሉ የተከተበ መሆኑንና የማበረታቻ ክትባቱን ግን እንዳልወሰደ ገልጸዋል። ቫይረሱ ከተገኘበት ግለሰብ ጋር ንክኪ የነበራቸው በተደረገላቸው ምርመራ የኮሮና ቫይረስ እንዳልተገኘባቸውም ፋውቺ ተናግረዋል። ይህ ዩናይትድ ስቴትስ ኦሚክሮን ቫይረስ ከተገኘባቸው 24 ሀገራት ዝርዝር ውስጥ እንድትገባ ያደረጋት ሲሆን ፋውቺ የጤና ተመራማሪዎች ቫይረሱ ስለሚተላለፍበት ፍጥነትና አሁን በስራ ላይ ያሉት ክትባቶች በምን ያክል መጠን እንደሚከላከሉ በሚቀጥሉት 2 ሳምንታት ውስጥ ሊያውቁ እንደሚችሉ አስረድተዋል። የባይደን አስተዳደር አዲስ የተከሰተውን የኦሚክሮን የኮቪድ-19 ቫይረስ ዝርያ ለመቋቋም ሲባል ወደ ዩናይትድ ስቴትስ በሚመጡ መንገደኞች ላይ ጥብቅ መስፈርትና መመሪያ ለማውጣት እየተዘጋጀ ሲሆን መመሪያው መንገደኞች ተከተቡ ማለት እየተከተቡም ወደ ዩናይትድ ስቴትስ ከሚጓዙበት አንድ ቀን ቀደም ብለው የኮቪድ-19 ምርመራ ማድረግ ያለባቸው መሆኑን እንደሚያዝ ተነግሯል። ዩናይትድ ስቴትስ ውስጥ በሚቺጋን ክፍለ ግዛት ከዲትሮይት ከተማ 48 ኪሎ ሜትር ርቆ ኦክላንድ ውስጥ በሚገኝ ሁለተኛ ደረጃ ትምህርት ቤት ውስጥ የ9ኛ ክፍል ተማሪ የሆነ የ15 ዓመት ወጣት በትላንትናው ዕለት በከፈተው ተኩስ 4 ተማሪዎችን ሲገድል ሌሎች 6 ተማሪዎችን ደግሞ ማቁሰሉ ተነግሯል። ስሙ ያልተገለጸው ተጠርጣሪ ተማሪ ምንም ጉዳት ያልደረሰበት ሲሆን ከያዘው መሳሪያ ጭምር በቁጥጥር ስር መዋሉንና የድርጊቱ ምክንያት እየተጣራ መሆኑን ፖሊስ በሰጠው መግለጫ አስታውቋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስምኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስምኝሽን ለቀደመው ዘገባ ለቀደሙት ዜናዎች በእጅጉ እናመሰግናለን። ጋቢና ቪኦኤን በመመልከት ላይ የምትገኙት ከአሜሪካ ድምፅ ራዲዮ የሚቀርብልን የወጣቶች መርሃ ግብርም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀዳሚ ጉዳይ እንሻገር። በመላ ዓለም ላይ በቴክኖሎጂ ዘርፍ የሰመረላቸው በርካታ ኢትዮጵያን ቢኖሩም እርስ በርስ የሚያስተሳስራቸው መላ በበቂ ሁኔታ ባለመኖሩ በጋራ ሊያበረክቱት ከሚችሉት ውጤት ርቀዋል። ይህን ለማስተካከል የወጠነ ኢትዮጵያንስ ኢንቴክ የተሰኘ ንቅናቄ ከጥቂት ዓመታት በፊት ተጀምሯል። ወደ 60 በሚጠጉ ከተሞች የሚኖሩ ከ1500 በላይ አባላት ያሉት ንቅናቄን ካስጀመሩት መካከል አንዱ ቤርናር ላሬንዲዩ ናቸው። የምሽት እንግዳችንም አድርገናቸዋል። አቶ ቤርናርድ መንግስታትና የቴክኖሎጂ ተቋማትን በማማከር ስራ ላይ የተሰማሩ ናቸው። የኢትዮጵያንስ ኢንቴክን አጀማመር አስቀድመው እንደሚከተሉ ያስረዱናል።
ጥሩ ቦታ የያዙ በቴክኖሎጂ ዓለሙ ላይ የኢትዮጵያን ተወላጆች እና የፍሬንድስ ኦፍ ኢትዮጵያ የምንላቸው በጣም ብዙ ስላሉ እነዚህን ሰዎችን እንዴት ነው የምናገናኘው እና ኔትወርክ የምንፈጥረው ብለን ነው የተነሳ ነው። እና ይህ ኔትወርክ ያው ለብዙ ነገር ወደፊት ሲያስፈልግ አክቲቬት ማድረግ ስለምንችል እንደዛ ብለን ነው የተነሳ ነው። እና ግን ከሶስት ዓመት በፊት ሳን ፍራንሲስኮ ነበርኩኝ እና ዝግጅት እናዘጋጅ ነበር። በፓነል ውይይት እያደረገን የትውውቅ መድረክ እያዘጋጀን ሳን ፍራንሲስኮ እና ቤሪያ አካባቢ በቴክኖሎጂ ዓለም ውስጥ የተሰማሩ የራሳቸው ድርጅት ያላቸው አበሾች ወይም ፍሬንድስ ኦፍ ኢትዮጵያ አንድ ላይ እየተገናኘን እነዚህን ቶፒኮች ላይ የተወያየን እንጫወት ነበር እና ብዙ ጊዜ ደግሞ የምናስበው በዛም ሰዓት ላይ ኢትዮጵያን እንዴት ነው ወደ በቴክኖሎጂ ዓለም ላይ ዓለምን እንዴት ነው የምናበረታታው በሚልም ብዙ ጊዜ እንወያይ ነበር። ይህ ኔትወርክ ያው አሜሪካ ብቻ ሳይሆን ፈረንሳይም ያሉ ሰዎች አሉ፣ ለንደን የተሰበሰቡ ሰዎች አሉ፣ እንደን ኦፍኮርስ ኢትዮጵያ። እና አሰቡ ምንድን ነው ሲያስፈልግ ቅድም እንዳልኩት እነዚህን ሰዎችም አንድ ላይ ሪች አውት ማድረግ እና አንድ ላይ አንድ ቁም ነገር ላይ መስራት።
እንግዲህ በተለያዩ ዘርፎች የተሳካላቸውን ኢትዮጵያን ታሪክ ብዙ ቦታ እንሰማለን እናያለን። በቴክኖሎጂው መስክ እየተንቀሳቀሱ ያሉ ትልልቅ ድርጅቶችን፣ ትልልቅ ሀሳቦችን የሚያበረክቱ ኢትዮጵያንን ጉዳይ ግን ያን ያክል ሰምተን አናውቅም ነበረ። ይህንን እንቅስቃሴ ከጀመራችሁ በኋላ የጠበቃችሁትን ያክል በቴክኖሎጂው መስክ የተሳካላቸው ጥሩ ብሩህ አእምሮ ያላቸውን ሰዎች ለማግኘት ቻላችሁ ወይ?
መጀመሪያ ስንጀምር ምናልባት 30-50 ሆነን የጀመርነው ስንገናኝ ስንሰባሰብ እንደዛ ነበረ። የሰው ብዛቱ ግን ቅድም እንዳልኩት ነው። እነዚህ ሰዎች በጣም በቃ በቴክኖሎጂ ዓለም ላይ አለ የሚባል ቴክኖሎጂ ላይ የሚሰሩ ወይንም አለ የሚባል ትላልቅ ድርጅቶች ላይ የሚሰሩ ቅድም እንዳልኩት ትውልድ ኢትዮጵያዊ ወይንም ፍሬንድስ ኦፍ ኢትዮጵያ በጣም እንደውም ይሄ ግሩፕ እየበዛ ሲመጣ እኛ አትሊስት እኔ ማለት እችላለሁ በጣም ተደስቼና ገርሞኝም ነበር። ቢኮዝ ብዙ ጊዜ አንገናኝም አንተዋወቅም፣ ግን በጣም ትላልቅ እንደውም ኃላፊነት ያላቸውና ቴክኖሎጂ ዓለም ላይ ትላልቅ ዲሲዥንዞች የሚወስዱ ሰዎች ናቸው እዚህ ኔትወርክ ላይ የተቀናቀሩት። እና ምናልባት አንድ ሁለት ምን ቁም ነገር ተሰራ የሚለው ከተነሳ አሁን ለምሳሌ ከኦልሞስት አሁን 2 ዓመት በፊት ነበረ ወደ ሲሊኮን ቫሊ አንድ ዴሌጌሽን ለማምጣት ፈልጌ ነበር እና ከፍተኛ ዴሌጌሽን ነው እንግዲህ ያው ሚኒስትሮች አሉ፣ ሚኒስትር ዴታዎች አሉ እና በፐብሊክ ዘርፉ ማለት ነው። በግል ዘርፉ ደግሞ እንደዛም ስራ አስከንጆች ዴሌጌሽን ላይ ተቀላቅሎ ነበርና ይሄን ጉዞ ለማሳካት ሪች አውት ያደረግነው በዛ ጊዜ ኔትወርክ ኢትዮጵያንስ ኢንቴክ ነበር እና አብዛኛው የተሳኩልን ሚቲንጎች በዛ ኔትወርክ ነበር። ኦፍኮርስ ሁላችንም ደግሞ የራሳችን ኔትወርክ አክቲቬት አድርገን ነበር፣ ግን በዛ ሰዓት ላይ የኢትዮጵያንስ ኢንቴክ ኔትወርክ ከፍተኛ ሚና ተጫውቶ ነበር። ሌላ እንደምታስተምሰው አሁን አንዳመት ተኩል ይሆናል፣ ግን ኮቪድ እዚህ ሀገር ሲነሳ ኢትዮጵያ ላይ ሲነሳ ያው ሌላም ሀገር ላይ ሲነሳ ሁሉም ሰው ደንግጦ ነበር እና በዛ ጊዜ እኔ እንኳን በዛ አክቲቪቲ ላይ ብዙም አልሳተፍኩም፣ ግን በአንድ ቀን ያህል እውነትን ነው የምልህ በአንድ ቀን ምንም 48 ሰዓት በማይሆን ጊዜ አንድ ሁለት ሶስት ሰዎች ከዚህ ከኢትዮጵያንስ ኢንቴክ ኔትወርክ ኮቪድ-19ን ቅድመ ዝግጅትና አንዳንድ እነዚህ ፕሮቶኮልዞችን ቴክኖሎጂ መተግበሪያዎችን ለመስራት አንድ ላይ እንሁንና ማን ይመጣል ማን ይቀላቀላል ብሎ ጥሪ አሳልፈው በ48 ሰዓት ነው እስከ 1500 የሚሆኑ ቮለንቲርዞች የተሰበሰቡት እዚህ ፕላትፎርም ላይ። እና በጣም የሚገርም ኔትወርክ ነው። ቢኮዝ ያው ቅድም እንዳልኩ ነው ሲያስፈልግ ብቻ ይህን ኔትወርክ አክቲቬት ማድረግ ይቻላል። እና በጣም ብዙ ስራዎች ተሰርተዋል ከጤና ሚኒስቴር ከኢፒኤችአይ፣ ግን ከዛም በላይ ደግሞ መስራት ይቻላል ወደፊት ሲያስፈልግ።
በዛው ልክ የሚጠየቀው ሌላው ጥያቄ እንደዚህ ያሉ ኢትዮጵያን ቢኖርም የተወለዱባት ሀገር ወይንም ደግሞ የሚዛመዷት ሀገር ኢትዮጵያስ ለቴክኖሎጂው ምን ያክል የተመቸች ናት? አሁን ኢትዮጵያ ውስጥ ያለው ሁኔታ እነዚህ ሰዎች መጥተው ስራ እንዲጀምሩና ውጤታማ እንዲሆኑ ምን ያክል ምቹ ነው የሚሉ ጥያቄዎችም ይነሳሉ። አቶ በርናርድ፣ በአውሮፓም ሆነ በአሜሪካ ያለውን አሰራር አይተሃል። ከኢትዮጵያ መንግስት ጋርም ከስራ ፈጠራ ጋር በተገናኙ እንቅስቃሴዎችና ስራዎችን ስታደርግ እንደሰነበትክ አውቃለሁ። ከዛ ጋር አያይዘህ በእርግጥ የእነዚህን ሰዎች ችሎታና ብቃት ለመጠቀም የሚያስችል ምህዳር ኢትዮጵያ ውስጥ አለ ወይ?
አዎ፣ በጣም ጥሩ ጥያቄ ነው ባይዘው ያነሳው ሀብታሙ። ቢኮዝ አሁን ዋናው ደግሞ ግባችን የዚህ ኔትወርክ ምንድን ነበር? እነዚህን ግሩፖች አሁን ለምሳሌ የለንደን ያለው ግሩፕ፣ ፓሪስ ያለው ግሩፕ፣ አዲስ አበባ ያለው ግሩፕ፣ ሲሊኮን ቫሊ፣ ዋሽንግተን ዲሲ እንደዛ እያለን እነዚህም ግሩፖች ትስስር የመፍጠርና የመተዋወቅ ከዛም አልፎ ደግሞ የሀገራችን ያለው የቴክኖሎጂ እንቅስቃሴ የአመለካከቱን መቀየር እና አንዳንድ ነገሮች ላይ እነዚህ ሰዎች ለንደን፣ ሲሊኮን ቫሊ ያሉ ሰዎች እንዲሳተፉ። በምን ላይ ነው የሚሳተፉት? ወይንም በኢንቨስትመንት ወይንም በአድቫይዘሪ የመሳሰሉት። እና አሁን ከዚህ በፊት አይ ቲንክ ሀገራችን ላይ የሚደረጉ እንቅስቃሴዎች ወይንም ድርጅቶች አዳዲስ እነዚህ ስታርታፖች የምንላቸው አይታወቁም። እና አሁን አይ ቲንክ ይህ ኔትወርክ አንድ ሚና አትሊስት የነበረው በእነዚህን ድርጅቶች ማስተዋወቅ ነው። እና በጣም ቆንጆ እንቅስቃሴዎች ይታያሉ በዚህ ስነ ምህዳር በኢትዮጵያን ስታርታፕ ኢኮሲስተም በጣም አዳዲስ ሀሳቦች አዳዲስ ኢኖቬሽንሶች በጣም ይታያሉ። እና ብዙ ጊዜ ደግሞ ሰው የሚመስለው በፊናንሽል ቴክኖሎጂ ብቻ ይመስላቸዋል፣ ግን በብዙ መስክ በአግሪካልቸር በረው በግብርና በጤና በጣም ብዙ መስኮች ላይ የሚንቀሳቀሱ ስታርታፖች አሉ። እና አይ ቲንክ የሰውን አመለካከት ቀይሯል ይህ ኔትወርክ። ቢኮዝ ያው እነዚህን ኢንፎርሜሽን ስለምንቀባበል አሁን የአመለካከት ሲቀየር ደግሞ ምን ይሆናል ማለት ነው? ሰው ኢንቨስት ለማድረግ ሞር ይነሳሳል ማለት ነው። እና እያየነው ነው። አሁን እንደምታውቀው ኢትዮጵያ ምናልባት ከሶስት አራት ዓመት በፊት የኢንጀል ኢንቨስትመንት ቮሊዩም በሚሊዮንም አይቆጠርም ነበር፣ በሺህም አይቆጠርም ነበር። ግን አሁን ቀስ ብለን ወደ ሚሊዮኖች እየገባን ነው። እንደምታውቀው አሁን ለምሳሌ ባለፈው ዓመት አሪፌ ከ3.5 ሚሊዮን ዶላር ሬዝ ያደረገ ድርጅት ነው። አብዛኛው እነዚህ ሰዎች ኢንቨስት ያደረጉት ከአሜሪካ ናቸው እና ከሌላም አውሮፓ ሀገር እና ኦፍኮርስ ደግሞ ከኢትዮጵያ ኢንቨስት ያደረጉ ሰዎች አሉ። ግን ይሄ እንግዲህ ዝም ብሎ ከመሬት ተነስቶ አይደለም። እነዚህ ሰዎች ኢንቨስት የሚያደርጉት ኢንፎርሜሽን እየተቀባበሉ እንዴት ነው ይሄ በጣም ሪስኪ ኢንቨስትመንት ነው እየተጠያየቁ ነው እዚህ ላይ የገቡበት። እና ይሄ በጣም ኢምፖርታንት ነው። ቢኮዝ እዚህ ስነ ምህዳር ላይ በጣም የተቸገር ነው የአክሴስ ቱ ፋይናንስ ችግር ነው። እና እነዚህ ከዲያስፖራ የሚመጡ ሰዎች ኢንቨስት ሲያደርጉ በጣም ትልቅ ሚና ይጫወታሉ ማለት ነው። በጣም ኢምፖርታንት የምለው ነጥብ ነው። ሁለተኛው ነጥብ ደግሞ በአድቫይስ አሁን ለምሳሌ ስታርታፕ ከዛ ከሲሊኮን ቫሊ ስንመለስ የስታርታፕ ረቂቅ አዋጅ እናዘጋጅ ተባብለን እንደ ዴሌጌሽን ማለት ነው ሰርተንበታል። እና አሁን ምናልባት ከዚህ ሁለት ወር በኋላ ወይም ሶስት ወር በኋላ ረቂቅ አዋጁ አፕሩቭ እንደሚደረግ ነው።
በርናርድን እናመሰግናለን። ከሳቸው ጋር ያደረግነው ዘለግ ያለ ቆይታ በዌብሳይታችን ላይ ስለሚቀመጥ በዚያ ሄዳችሁ እንድታዳምጡት እንጋብዛለን። በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። ወደ ቀጣዩ ዘገባ ስንሻገር የኢትዮጵያ መከላከያ ሰራዊትና ልዩ ልዩ የጸጥታ ኃይሎች መንግስት በአሸባሪነት በፈረጀው ህወሓት ታጣቂዎች ቁጥጥር ስር የነበሩ ብዙ ቦታዎችን በጥቂት ቀናት ማስለቀቃቸውን የመንግስት አገልግሎት ሚኒስቴር ይፋ አድርጓል። የማጥቃት እርምጃውን መቀጠሉን ገልጿል። ህወሓት በበኩሉ መንግስት በሲቪል ቦታዎች ላይ ያነጣጠረ ጉዳት አድርሷል ሲል ከሷል። መለስካቸው አመሃ ዝርዝር አለው።
የኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በሰጡት መግለጫ የወደፊት ድሎች ማስፈንጠሪያ ያሉትን ወታደራዊ ድል በጋሸና ግንባር የኢትዮጵያ መከላከያ ሰራዊት፣ የአማራ ልዩ ኃይልና ፋኖ በቅንጅት በሰነዘሩት ጥቃት መቀዳጀታቸውን ተናግረዋል። ይህ ድል ለኢትዮጵያ ህዝብ ሐሴትን ያጎናጸፈ፣ ለጠላት ደግሞ የማይጠገን ስብራት ነው ያሉትን በዚህ ግንባር የተገኘውን ድል ያጠቃልላቸውን ስፍራዎች ጭምር በስም ዘርዝረዋል።
በጋሸና ግንባር የአርቢትን፣ የአቀትን፣ የዳቦና የጋሸና ከተሞችን ነጻ አውጥቷል። በዚህ ግንባር ጠላት ለበርካታ ወራት የዘረፈውን ሀብት በመጠቀም በወረራ የያዘውን የአካባቢውን ሲቪል ማህበረሰብ በማስገደድ የገነባውን ባለብዙ እርከን የኮንክሪት ምሽግ በተቀናጀ እቅድ የአመራር ጥበብና ቴክኖሎጂ በመታገዝ በአነስተኛ ሰብአዊና ቁሳዊ መስዋዕትነት በክቡር ጠቅላይ ሚኒስትራችን በሚመሩ የቁርጥ ቀን የኢትዮጵያ ልጆች ምሽጉ ተሰብሯል። በዚሁ ግንባር በርካታ የነፍስ ወከፍ የቡድንና ከባድ መሳሪያዎች በወገን ጦር ተማርኳል። የወገን ጦር ጋሸናን መቆጣጠሩ ጠላት በላሊበላና በሰቆጣ በወልዲያና ደሴ የተቆጣጠራቸውን አካባቢዎች በአጭር ጊዜ ውስጥ ለማጽዳት መንገዱን የተመቻቸ ያደርገዋል።
ሚኒስትሩ አክለውም የመልሶ ማጥቃቱ ዘመቻ የተጀመረው በሁሉም ግንባር ነው ብለዋል። በዚህ ዘመቻ ህብረ ብሔራዊ አንድነት ተብሎ በተሰየመው የመልሶ ማጥቃት ዘመቻ በወረይሉና በሸዋ ግንባሮችም ጥቂት የማይባሉ ስፍራዎች ከወረራ ነጻ ወጥተዋል ብለዋል ዶክተር ለገሰ ቱሉ።
በወረይሉ ግንባር የጃማ ደጎሎ፣ ወረይሉ፣ ገነቴ፣ ፍንጮፍቱ፣ አቀስታ ከተሞች በጀግኖቹ የመከላከያ ሰራዊት፣ የአማራ ልዩ ኃይል፣ የአማራ ሚሊሻና ፋኖ በጥምረት ባደረጉት ተጋድሎ ከአሸባሪ ኃይል ሙሉ በሙሉ ነጻ ሆኖ በወገን ጦር ስር ሆነዋል። ጀግኖቹም ይህን አካባቢ በመቆጣጠር ወደፊት አቅጣጫ እየገሰገሱ ይገኛሉ። በሸዋ ግንባር የመዘዙ በጥምረት ባደረጉት ሸዋሮቢትና አካባቢው እንዲሁም ራሳና አካባቢው ጀግኖቹ የመከላከያ ሰራዊት፣ የአማራ ልዩ ኃይል፣ የአማራ ሚሊሻና ፋኖ በጥምረት ባደረጉት ተጋድሎ ከአሸባሪ ህወሓት ነጻ ወጥቷል። ጀግኖቹም ከህብረተሰቡ ጋር በተቀናጀ መልኩ ወደፊት እየገሰገሱ ይገኛሉ።
ባለፈው ሳምንት መጨረሻ ላይ በምስራቅ ግንባር በካሳጊታ የኢትዮጵያ መከላከያ ሰራዊትና የአፋር ልዩ ኃይል ካገኘው ድል በኋላ ሰራዊቱ ጥቃቱን ቀጥሎ የተገኘውን ድል ሚኒስትሩ ዘርዝረዋል።
በምስራቅ ግንባር ቀደም ሲል በጀግኖቹ የመከላከያ ሰራዊት፣ የአፋር ልዩ ኃይልና ሚሊሻ ጥምረት ባደረጉት ተጋድሎ ነጻ የወጡት የአሳግታ፣ ቡርቃ፣ ዋኢማ፣ ጪፍቱ፣ ድሬሮቃ፣ ጭፍራ፣ አለሌ፣ ሱሉላ ከተሞች ሙሉ በሙሉ ከጠላት ጸድቶ የአካባቢው አስተዳደር ወደ ቦታው በመመለስ አካባቢዎቹን መልሶ የማደራጀት ተግባር እያከናወነ ይገኛል።
የህወሓት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው የትግራይ መንግስት ማዕከላዊ እዝ ብለው የጠሩት አካል ያለውን ነባራዊ ሁኔታ በሚገባ በመቃኘት ቀጣዩን እርምጃ ለመውሰድ ከውሳኔ ደርሰዋል ሲሉ ተናግረዋል። በትናንትናው ዕለትም የኢትዮጵያ መንግስት በተከዜ ሃይድሮ ኤሌክትሪክ ኃይል ማመንጫ ግድብ ላይ ጥቃት ፈጽሟል ሲሉ አቶ ጌታቸው ከሰዋል። በተቃራኒው የኢትዮጵያ መንግስት በሰጠው ምላሽ የተከዜ የውሃ ኃይል ማመንጫ ግድብ በመንግስት ተመትቷል በሚል በሽብርተኛው የህወሓት ቡድንና በአቀንቃኞቹ የሚናፈሰው ወሬ ሐሰት ነው ሲል አስተባብለዋል። ቀደም ሲል ተመሳሳይ የሐሰት ፕሮፓጋንዳ ተነስቶ እንደነበረ ያስታወሰው ይህ የመንግሥት ምላሽ በመንግሥት የተመታው የተከዜ ግድብ ሳይሆን ተከዜን ተሻግሮ ወረራ የፈጸመው ቡድን ነው ብለዋል። ፕሮፓጋንዳውን እውነት ለማስመሰልም በግድቡ ላይ አላዋቂ ሥራ ቢፈጸም ከፍተኛ ጉዳት ሊደርስ እንደሚችል ጠቁሞ ከግድቡ በታች በሚገኙ ስፍራዎች የሚኖሩ ዜጎች ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። እናመሰግናለንም። መለስካቸውን ለቀደመው ዘገባ አመሰግናለሁ። ኦሚክሮን ዓለምን ስጋት ላይ የጣለ አዲስ የኮሮና ቫይረስ ዝርያ ነው። ይህን በተመለከተ በዩናይትድ ስቴትስ ውስጥ እየተደረጉ ያሉ እንቅስቃሴዎችን ስመኝሽ ቆየ በቀጣዩ ዘገባ ታስቃኝናለች።
አዲሱ የሰው ልጅ ጠላት ኦሚክሮን የሚል ስያሜ ተሰጥቶታል። በከፍተኛ ሁኔታ የሚተላለፈው ይህ የኮሮና ቫይረስ ዝርያ ለመጀመሪያ ጊዜ የተገኘው በደቡብ አፍሪካ ተመራማሪዎች ሲሆን ስያሜውን ያገኘው ከግሪክ ፊደላት ነው።
This variant is a cause for concern, not a cause for panic.
አዲሱ ዝርያ ሊያሳስብ እንጂ ሊያስደነግጥ አይገባም። በዓለም ላይ ካለው ክትባት ሁሉ ምርጥ የሆነ ክትባት፣ ምርጥ መድኃኒት፣ ምርጥ ተመራማሪዎች አሉን። እናም በየለቱ አዳዲስ ነገር እያወቅን ነው። ይህንንም ዝርያ በሽብርና ግራ መጋባት ሳይሆን በሳይንስ በእውቀት ላይ የተመሰረተ ውሳኔና በፍጥነት እንዋጋዋለን።
አዲሱ የኮቪድ ዝርያ ከታወቀ ከጥቂት ጊዜ በኋላ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ ደቡብ አፍሪካ ጉዞ እንዳይደረግ እገዳ ጥለዋል። ይህ ውሳኔ ግን የደቡብ አፍሪካ ፕሬዚዳንት የሆኑትን ሲሪል ራማፎሳን አስቆጥቷቸዋል።
These restrictions are completely unjustified.
እነዚህ ግዳዎች ምንም አይነት ምክንያታዊነት የሌላቸውና ባልተገባ መልኩ ሀገራችንንና በደቡብ አፍሪካ የሚገኙ ተማማች ሀገሮችን የሚያገል ነው። የጉዞ ግዳው በሳይንስ ያልተደገፈና የቫይረሱን ስርጭት ለመግታትም የማይጠቅም ነው።
ባይደን በበኩላቸው የጉዞ እገዳውን ያሳለፉት የበለጡ አሜሪካውያን እንዲከተቡና መከላከያ እርምጃዎችን እንዲወስዱ ግዜ ለመስጠት መሆኑን በመግለጽ ውሳኔያቸውን ተከላክለውታል።
Very day the World Health Organization identified the new variant. I took immediate steps to restrict
የዓለም ጤና ድርጅት አዲሱ ቫይረስ መገኘቱን ባሳወቀበት ዕለት ጀምሮ ወዲያውኑ ወደ ደቡብ አፍሪካ የሚደረገው ጉዞ እንዲታገድ እርምጃ ወስጃለሁ። በእርግጥ የጉዞ እገዳው የኦሚክሮን ቫይረስ ስርጭት ፍጥነት ያዘገየዋል እንጂ አይከላከለውም። ግን ጊዜ ይሰጠናል። እርምጃዎችን ለመውሰድ ጊዜ ይሰጠናል።
ዶክተር ታይሰን ቤል በቨርጂኒያ ዩኒቨርሲቲ የሕክምና ረዳት ፕሮፌሰር ሲሆኑ ተመራማሪዎች ስለ አዲሱ የኮሮና ዝርያ ገና ብዙ የማያውቁት እንዳለ ይገልጻሉ። ለምሳሌ የበለጠ አደገኛ ይሆን እንደሆን አይታወቅም። ያ ባልታወቀበት ሁኔታ ደግሞ ትክክለኛ እርምጃ ምን መሆን እንዳለበት ማወቅ ያስቸግራል ይላሉ።
Both sides of this argument have good points. I think that if you look at where the virus has
spread, ሁለቱም ወገን ያሉ ክርክሮች ጥሩ ነጥቦች አሏቸው። አሁን አዲሱ ኦሚክሮን ዝርያ የተገኘባቸው ቦታዎች ብዙ ሀገራት ናቸው። በአውሮፓ ያሉ በርካታ ሀገራትና በቀጥታ ከደቡብ አፍሪካ ወይንም በደቡብ አፍሪካ ከሚገኙ ሀገራት ጋር ግንኙነት የሌላቸው ሰዎች ላይም ተገኝቷል። ስለዚህ ውሳኔው የሚያገለ ተደርጎ መታየቱ ትክክል ነው። በጉዞ ክልከላው ላይ የተጠቀሱት ሀገራት ዝርያው ተገኝቶባቸው ከተለዩ ሀገራት ጋር አይገናኙም። በሌላ በኩል የባይደን አስተዳደር ዶክተር አንቶኒ ፋውቺ እና ሌሎች ደግሞ ቫይረሱ በፍጥነት እንዳይሰራጭ ለማድረግ ጊዜ ለማግኘት እየሞከሩ ነው።
ፕሬዚዳንት ባይደን ክትባቱን ያልወሰዱ አሜሪካውያን እንዲከተቡ እየወተወቱ ሲሆን የተከተቡና የማበረታቻ ክትባት መውሰድ የሚችሉ ደግሞ እንዲወስዱ ጠይቀዋል። ዶክተር ቤል ይሄ ሳይንሱን የተከተለ ምክር መሆኑን ገልጸው ለአሜሪካኖች ብቻ የሚውል እንዳልሆነም ተናግረዋል።
This really should be a wake up call that we need to do as much as we can to get the global population vaccinated.
ይሄ የዓለም ህዝብ ክትባቱን እንዲወስድ ማድረግ ያለብንን ሁሉ ማድረግ እንዳለብን የሚያነቃ ደወል መሆን አለበት። ምክንያቱም ቫይረሱ በከፍተኛ ሁኔታ ከተዘዋወረና አዳዲስ ዝርያዎች ከተፈጠሩ ውጤታማ በሆነ ክትባት ሁኔታውን ማስተካከል አለብን።
አዳዲስ የኮቪድ ዝርያዎች መገኘታቸውን መቀጠሉን ተከትሎ የሕክምና ባለሙያዎች መላልሰው አንድ አይነት ምክር ይመክራሉ። አዛውንትና ወጣት አሜሪካውያን የፊት ጭንብል መጠቀም እንዲቀጥሉ፣ ርቀታቸውን እንዲጠብቁና ክትባቱን እንዲወስዱ።
ስመኝሽን አመሰግናለሁ። ቀጣዩና የመጨረሻው ዘገባችን አንድ የቴክኖሎጂ ውጤትን ያስተዋውቀናል። የካሊፎርኒያ ኦክላንድ ግዛት ነዋሪ ሆነው ወጣት ዴመን ማክዳፊ በግድግዳ ላይ ያሉ ስዕሎች፣ ፎቶግራፎችና የግራፊክ ስራዎች ከድምጽ ጋር ተዋህደው ህይወት ያላቸውና ተንቀሳቃሽ እንዲሆኑ እያደረገ ይገኛል። የማት ዲብልሰን ዘገባ የደንገረመው እንደሚከተለው ታሰማናለች።
ذا በካሊፎርኒያ ኦክላንድ ግዛት ካሉት የጎዳና ላይ የግድግዳ ስዕሎች አንዱ ከግማሽ ምዕተ ዓመት በፊት ለጥቁሮች ነጻነት ሲዋጉ በነበሩት ብላክ ፓንተርስ በተሰኙ በጥቁሮች መብት ቡድን ተዋጊ አባላት ምስል ያጌጠ ነው። ቲሞቲ ቢ በተሰኘው ሰዓሊ የተሳለው ይሄ ስዕል ጠንካራ የሆነ መልእክት አለው። ነገር ግን የስልክ ካሜራውን አውጥተው ቢደቅኑበት ደግሞ ወሬም ያወራል። ዳንኤል ማክደፊ የፈጠረው ቴክኖሎጂ እነዚህ ስዕሎች በምህጻረ ቃሉ AR ተብሎ የሚታወቀውን augmented reality ቴክኖሎጂ የተሰኘ ቴክኖሎጂን በመጠቀም ወደ ህይወት እንዲመጡ ያደርጓቸዋል። የመተግበሪያው መስራች ዴመን ማክደፊ
የሰራሁት ብላክ ተርሚኔት AR ወይንም የጥቁሮች የመጨረሻው የባህል መሰነጃ የሚሆን augmented ቴክኖሎጂ የተሰኘ የገዘፈ ቴክኖሎጂ ዘዴ ነው።
ማክደፊ ጸሐፊና የታሪክ ምሁር ሲሆን ታሪክ የበለጠ ለማህበረሰቡ ተደራሽ እንዲሆን እሻለሁ ይላል። ማክደፊ የኮቪድ-19 ወረርሽኝ በጀመረበትና ነገሮች በተዘጋጉበት ወቅት ነበር ራሱን AR የተሰኘውን ቴክኖሎጂ ያስተማረው። ከዛም ብላክ ተርሚኔት የተሰኘ ነጻ መተግበሪያ በመስራት ሌሎች ሰዎችም እንዲጠቀሙ ማድረግ ጀመረ። ማክደፊ ቴክኖሎጂው እንዴት እንደሚሰራ እንዲህ ያስረዳል።
The camera is using computer vision. They see a target.
ካሜራው የኮምፒውተሩን እይታ እንዲጠቀም እናደርጋለን። ከዚያም አንድ ነገር ላይ ያተኩራል። ከዚያ በራሴ ቴክኖሎጂ በመጠቀም ካሜራው የሚሰራውን ነገር አዘዋለሁ። ለምሳሌ ለካሜራው ይሄንን የ20 ዶላር ኖት ላይ ያለውን ምስል በሌላ ሰው ምስል ቀይረው ብያዘዋለሁ ማለት ነው።
ማክደፊ በኦክላንድ ከተማ ዙሪያ ከብላክ ፓንተርስ የጥቁሮች እንቅስቃሴ ቡድን ጋር የተያያዙ ምስሎች ወደ ህይወት እንዲመጡ አድርጓል። ይሄ ታዲያ የመጀመሪያው ነው ማለት ይቻላል። ሌሎች እንቅስቃሴዎችም አሉት። ማክደፊ ልክ እንደዚህ አይነቱ በታንዛኒያ እንዳለው ወጣት ሁሉ ሌሎችም ቴክኖሎጂውን በመጠቀም የሚፈልጓቸውን ምስሎች ወደ ህይወት እንዲመጡ ማድረግ እንዲችሉ እያደረገ ነው። ማክደፊ የራሱ የሆነ ድረገጽ ያለው ሲሆን ማንኛውም ሰው በዛ በመጠቀም የራሱን AR ጥበብ ስራ መፍጠር ይችላል ይላል።
ህልሜ በተለያዩ አካባቢዎች ይኖሩ የነበሩ ሰዎችን ፎቶዎች ማሰባሰብ ነው። ለምሳሌ አንተ የአያቶችን ፎቶግራፍ አምጥተህ በዚህ ቴክኖሎጂ በመጠቀም ምን እያደረጉ እያወሩ እንደነበረ ማሳየት ትችላለህ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን የዕለቱን ምርጥ ሙዚቃ የምንገባበዝበት ሰዓት ነው። ሰላም በሚል የምረዋ ቡድን አባላት ቀጣዩን ሙዚቃ ያሰሙናል።
ለሰው ልጆች ፍቅር፣ ለሰው ልጆች
ያንጋፈውን ድምፃዊ ማህሙድ አህመድን ቀደምት ስራ ነው በድጋሚ የተጫወቱልን። አብራችሁ ስለሆናችሁ ስለነበራችሁ ቅርታ እናመሰግናለን። አድማጮቻችን በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምንድነው ደግሞ ንጉሱ ታምሬ፣ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።